ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ እሁድ ግንቦት 14 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። በምሽቱ መሰናዷችን እነዚህ ትውልደ ኢትዮጵያ ከአዲሱ መኖሪያቸው ጋር በምን አይነት ፍጥነት ይላመዳሉ? ምን አይነት ህይወት እየመሩ ነው ብለን እንጠይቃለን።
እኔ ካጋጠሙኝ ሰዎች እኔ ጋር ከሚመጡ ሰዎች ወደ 90% በጣም ደንግጠው ነው ማገኛቸው። አሜሪካ እንደዚህ ነው ወይ ብለው ማገኛቸው።
ወደ ስራ የሚፈልገው ነገር ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል።
ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ። ሌሎች ጥንቅሮችም በምሽቱ መሰናዷችን ተካተዋል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። መሰናዷችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች። ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ህወሓት በምህረት ለቃቸዋለሁ ያላቸው አብዛኞቹ የመከላከያ ሰራዊት አባላት አይደሉም ሲል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ አስታውቋል። የጽፈት ቤቱ መግለጫ የሽብር ቡድን እያለ በጠራው በህወሓት ምርኮኞች ናቸው ተብሎ የተለቀቁት አብዛኞቹ ትግራይ ክልል ውስጥ ታግተው የቆዩ የመከላከያ ሰራዊት ቤተሰብ አባላትና ሌሎች ሲቪሎች ናቸው ብሏል። በክልሉ የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ሐሙስ ዕለት ለቪኦኤ በሰጡት ቃል ከ4000 በላይ ምርኮኞች እንደሚለቀቁ የተናገሩ ሲሆን ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ ስለ ጉዳዩ እንደማያውቅ መግለጹ ይታወሳል። ኬኔዲ አባተ ከአዲስ አበባ ዘገባ አለው።
የመንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ ህወሓት የአማራና አፋር አካባቢዎችን በኃይል ወረራ ስር አድርጎ በቆየባቸው ወቅቶች በግዳጅ ይዞ ኢሰብአዊ ተግባራትን ሲፈጽምባቸው የነበሩ ያላቸውን ሰዎች ለራሱ ፕሮፓጋንዳ ፍጆታ ለማዋል ምርኮኛ በማለት የሀገር ውስጥና ዓለም አቀፉን ማህበረሰብ ለማጭበርበር እየሞከረ ነው ብሏል። መግለጫው አክሎም የሽብር ቡድን ባለው በህወሓት ኃይል ምርኮኞች ናቸው ተብለው የተለቀቁት አብዛኞቹ ዜጎች የመከላከያ ሰራዊት ከትግራይ ክልል ለቆ በወጣበት ወቅት ታግተው የቀሩ የሰራዊቱ ቤተሰብ አባላት መሆናቸው ታውቋል ሲል አመልክቷል። በተጨማሪም ከልዩ ልዩ የሀገሪቱ አካባቢዎች ለስራ ትግራይ ክልል ውስጥ ይኖሩ የነበሩና በህወሓት እገታ ስር እንደቆዩ የተገለጹ ሲቪል ነዋሪዎች የመከላከያንና የተለያዩ የጸጥታ ኃይሎችን መለዮ በማልበስ በምርኮኛ ስም ተሰልፈዋል ከተባሉት መካከል መሆናቸውን መንግስት እያደረገ ባለው ማጣራት ማረጋገጡን ነው መግለጫው ያስታወቀው። የትግራይ ክልል የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ባለፈው ሐሙስ ግንቦት 11 2014 ዓ.ም ምረት መቀሌ ለሚገኘው የቪኦኤ ሪፖርተር በሰጡት ቃል ከ4000 በላይ ምርኮኞች እንደሚለቀቁ ተናግረዋል። ወታደሮቹ የትግራይ ኃይሎች እስከሚቆጣጠሯቸው አካባቢዎች በመኪና እንደሚሄዱና ቀጣይ ጉዟቸው ደግሞ ከዓለም አቀፉ ቀይ መስቀል ጋር በመተባበር እንደሚሆን አቶ ብርሃነ ቢገልጹም ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ በዚህ እንቅስቃሴ ውስጥ ተሳትፎ እንደሌለው አስታውቋል። ስለ ጉዳዩ ቪኦኤ የጠየቃቸው የኮሚቴው አዲስ አበባ ቢሮ የኮሙኒኬሽን ኃላፊ ፓትሪክ ሜጀቫንድ ክልሉ የተማረኩ የፌደራል መንግስት ወታደሮችን ለመልቀቅ መወሰኑን እንዳሳወቀ የሰሙት ከማህበራዊ ሚዲያ መሆኑን ገልጸው ዓለም አቀፍ ቀይ መስቀል ኮሚቴ በዚህ ስራ ተሳታፊ አለመሆኑንም ተናግረዋል። የትግራይ ክልል የውጭ ግንኙነት ቢሮ አስተባባሪ መሆናቸውን የሚናገሩት ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በበኩላቸው ምርኮኞች በሚለቀቁበት ጊዜ ከቀይ መስቀል ወይም ሌላ ዓለም አቀፍ ተቋም ትብብር ውጭ ሊደረግ እንደማይችል ገልጸው ነገር ግን ምን አይነት ክፍተት እንደተፈጠረ መቀሌ ከሚገኙት ባለስልጣናት አጣርተው ምላሽ እንደሚሰጡ ነው የተናገሩት። ይሁን እንጂ የመንግስት ኮሙኒኬሽን አገልግሎት በዛሬው መግለጫው የፕሮፓጋንዳ ድራማ ያለውን ምርኮኞችን የመልቀቅ ድርጊት ህወሓት አሁን ላይ የፖለቲካ ትርፍ አገኝበታለው ብሎ በማሰብ እንዳደረገው ገልጿል። ህወሓት በሐሰት ፕሮፓጋንዳ አሰልፎት ነበር ያለው ድጋፍ መቀዛቀዙን ያመለከተው መግለጫው በመሆኑም ያለማቀፉን ማህበረሰብ ልብ ገዛበታለው ያለውን የምርኮ ምርኮኞችን መፈታት አጀንዳ ለማድረግ እየሞከረ ነው ሲል አብራርቷል። መንግስት ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው እንዲሁም ጽንፈኛ ተብለው ከተገለጹ ሌሎች ታጣቂ ቡድኖች ህውሃት አባላትን በመመልመል ሲያሰለጥናቸው የነበሩ ሰርጎ ገብ የተባሉ ኃይሎችንም በምርኮኛ ስም አደራጅቶ የእኩይ ተልእኮ ማስፈጸሚያና መረጃ መቀበያ ለማድረግ እየተንቀሳቀሰ መሆኑን በመንግስት በኩል የተደረገው ማጣራት አመልክቷል ሲልም መግለጫው ይከሳል። የመንግስት ኮሙኒኬሽን አገልግሎት ባወጣው በዚህ መግለጫ ዙሪያ ከመስሪያ ቤቱ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የህዋት ቃል አቀባይ አቶ ጌታቸው ረዳ ለመግለጫው በትዊተር አድራሻቸው በሰጡት ምላሽ መግለጫውን ምርኮኞቹ መለቀቃቸውን የመካድ እርምጃ እንደሆነ አመልክተው ገና የተለቀቁትን ሁለት ጥፍ የሚያክሉ ምርኮኞች በትግራይ ኃይሎች እጅ እንደሚገኙ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሱዳን የጸጥታ ኃይሎች ፖለቲካዊ ሽግግርን በማደናቀፍ ስልጣን ያዘውን የጦር ኃይል ለመቃወም እንደ አዲስ ወደ አደባባይ ከወጡት ሰልፈኞች መካከል አንዱን መግደላቸውን የህክምና ባለሙያዎች አስታወቁ። ነቱ ይፋ ያልተደረገው ግለሰብ ደረቱ ላይ በጥይት በመመታቱ ኡምዱርማን ከተማ ውስጥ ህይወቱ እንዳለፈ የሱዳን ሐኪሞች የአፍቃሪ ዲሞክራሲ ማዕከላዊ ኮሚቴ በመግለጫው ላይ አስታውቋል። የፖላንድ ፕሬዚደንት አንድሬዚች ዱዳ በዛሬው ዕለት በዩክሬን ፓርላማ ተገኝተው ንግግር አድርገዋል። ይህም ከሩሲያ ወረራ በኋላ በዩክሬን ፓርላማ ተገኝተው ንግግር ያደረጉ የመጀመሪያው የውጭ ሀገር ርዕሰ መንግስት ያደርጋቸዋል። ፖላንድ እስካሁን ድረስ ከሁለት ሚሊዮን በላይ ዩክሬናውያን ስደተኞችን ተቀብላለች። ይህ በእንዲህ እንዳለ ሩሲያ በዩክሬን ሎሃንሳ ክፍለ ሀገር ጥቃቷን ባበረታችበት በአሁኑ ሰዓት ከሀገሪቱ ጋር የተኩስ ማቆምም ሆነ በሌላኛው ወገን የቀረበ ጥያቄን በመቀበል ረገድ መግባባት ላይ ሊደረስ አለመቻሩን የዩክሬን ዋነኛ ተደራዳሪ በትናንትናው ዕለት አስታውቀዋል። ሎሃንሳክ በምስራቅ ዩክሬን የሚገኘውን ዶንባስን ከፈጠሩት ሁለት ክፍለ ሀገራት መካከል አንዱ ነው። ከዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሎይድ ኦስቲን እና የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ የቀረቡ የተኩስ አቁም ጥያቄዎችን በተመለከተ መልስ የሰጡት ሚካኤሎ ፓድላይክ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ አማካሪም ናቸው። ጦርነቱ ከባላንጣዎች ወገን የቀረቡ ጥያቄዎች ላይ መግባባት ቢደረስ እንኳ በጊዜያዊነት እንጂ ዘለቄታው የማይቆም መሆኑን ጠቁመዋል። ሩሲያውያን ከዚህ የባሰ ደም አፋሳሽና የገዘፈ አዲስ ጥቃት ይከፍታሉ ሲሉም አክለዋል። ይህ በእንዲህ እንዳለ ሩሲያ ለዩክሬን ድጋፍ ያደርጋሉ ባለቻቸው ወደ 1000 የሚጠጉ የዩናይትድ ስቴትስ ዜጎች ላይ ወደ ግዛቷ እንዳይገቡ ቋሚ ገደብ ጥላለች። ከነዚህ መካከል ፕሬዚደንት ጆ ባይደን እና ምክትላቸው ካምላ ሃሪስ እንዲሁም የፕሬዚደንቱ ካቢኔት አባላት ይገኙበታል። የሶሪያ መንግስት እስረኞችን ለመፍታት ያዘውን እቅድ የተባበሩት መንግስታት ድርጅት አወድሷል። የተባበሩት መንግስታት ድርጅት ልዩ ልዑክ ጌር ፔተርሰን በሺዎች የሚቆጠሩ በሽብር ክስ ጥፋተኛ ተብለው የታሰሩ ሶሪያውያንን በምህረት ለመልቀቅ ሀገሪቱ የያዘችውን እቅድ በበጎ እንደሚቀበሉት በዛሬው ዕለት አስታውቀዋል። የሶሪያ የሰብአዊ መብቶች ታዛቢ የተባለው ተቋም እስካሁን 1142 ሰዎች መፈታታቸውን አስታውቀዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ወደ ሌሎች የእሁድ ምሽት ዝግጅቶች መልሳችኋለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 14 2014 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለና 7 ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ መታየው ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በእርግጥም የሚያገናኘን ሁላችንም እዚህ ሙዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ
በቅርቡ የፖንቶፊካል ሳይንስ አካዳሚ አባል ሆነ የተመረጡትንና ሰላም በመባል የምትታወቀውን ቅሪተ አካል ግኝት የመሩትን ፕሮፌሰር ዘረሰናይ ዓለም ሰገድን የሰማችሁት። ከርሳቸው ጋር ያደረግነው ቆይታ ወደ ኋላ ላይ ይቀርባል። አሁንም አብራችሁን ቆዩ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን @voa አምሃሪክ ላይ አድርሱን። የዋትስአፕ የስልክ መስመራችን 202-251-3505 ነው። አሁን ወደ ቀዳሚው የምሽቱ መሰናዷችን እንለፍ። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጣሙን ተከትሎ ለመላመድ ጊዜ ሲፈጅባቸው ይታያል። አንዳንዶቹ ደግሞ ራሳቸውን በፍጥነት ከሁኔታዎች ጋር አስማምተው ስኬታማ ህይወት መምራት ችለዋል። ዛሬ ምሽት አሜሪካ ውስጥ ከመኖር ጋር ተያይዞ ትውልደ ኢትዮጵያውያን ቀድመው ቢያውቋቸው የሚባሉ ጉዳዮችን ለመነጋገር እንዲሁም በዚህ ሀገር መኖር ያለውን የተለየ መልክ ለመቃኘት ሁለት እንግዶችን ጋብዘናል። ውይይቱን የመራው ሀብታሙ ስዩም እንግዶቹን አስቀድሞ ያስተዋውቀልናል።
የመጀመሪያው እንግዳዬ አምራዊት ተስፋ ናት። አምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያውያን ህይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። አምራዊት እንኳን ወደ ዝግጅታችን መጣሽ።
አመሰግናለሁ።
ሁለተኛው እንግዳይ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሐሳቡን ያጋራናል። አብርሃም እንኳን ወደ ስርጭታችን በሰላም መጣህ። እንደም
አመሰግናለሁ አብርሃም።
እንግዲህ ሁለታችሁም ከትውልድ ኢትዮጵያውያን ጋር በተደጋጋሚ በሚያገናኙአችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያውያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል ምልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላቸውን የቀደመ እውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? አምራዊት ካንቺ ልጀምርና ወደ አብርሃም አመራለሁ።
እሺ፣ በቅድሚያ እንደገና መልሼ አመሰግናለሁ ይህን እድል ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታቸው በፊት ስለዚህ ሀገር ሲስተም፣ ስለዚህ ሀገር ኑሮ ያላቸው እውቀት በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት። ያው ትንሽ ተሽሏል ከድሮ፣ ምክንያቱም ኑሮ በአሜሪካ የሚለው አይነት ሰዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም የችግሩን ጥልቀት። ምን ያህል ሰው በተለይ አዲስ መጥቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ፣ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ፣ ትምህርት ለመማር ያለውን ተግዳሮት፣ ብቸኝነት የሚያመጣውን ተግዳሮት አያውቀውም ጥልቀቱ። እና እኔ ካጋጠሙኝ ሰዎች፣ እኔ ጋር ከሚመጡ ሰዎች ወደ 90% በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክድ ሆነው ነው የማገኛቸው።
በጣም አመሰግናለሁ አምራዊት። አብርሃም ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ 6 ዓመታት ተጠግቷል። የግል ልምድም ተነስተህ ልታነሳልን ትችላለህ። ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያያቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ተገመግመዋለህ? በቂ ነው ብለህ ስታስባለህ ወይ?
አመሰግናለሁ በድጋሚ አብሳሙ። እንግዲህ አሜሪካ አሁን ይቅርታ 6 ዓመት ሊይዝ ነው። እንግዲህ የራሴ ልምድ ለመናገር ያው ወደዚያ ጋር ከሞቭ ከማድረጌ በፊት የራሴ የነበሩኝ ግምቶች ነበሩ። ዋናው ትልቁ ነገር ለእኔ እንግዲህ ብዬ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህልና የስራ ሁኔታ፣ ማህበራዊ ህይወቶችን እና የመሳሰሉት ነገሮችን ተረድቶ ቀጥታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም ሀምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ነው ወደዚህ ሙቪ ያደረኩት። የማውቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛዬ ነበረ። እሱ በብዙ ረድቶኝ እዚህ ዋሽንግተን ዲሲ ሙቭ እንዳደረግ አድርጎኝ ከዛ እሱ ጋር ለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የት ጋ መንጃ ፈቃዴን የት ጋ እንደማወጣ፣ የት ጋ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህን ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ማህምራዊ ቅድም ገልጸዋለች፣ ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ እና ዓለም ውስጥ ባለመግባቱ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ወር ደግሞ አሁን የጊዜው የኢንተርኔት ነው፣ ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስተምረው ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል።
በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያውያን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው? ወይንስ ስርዓቱን በደንብ አለመገንዘብ ነው? ሐምራዊት ወደ አንቺ ልመለስ።
እሺ፣ በጣም ጥሩ ጥያቄ ነው። አንሚጎዳው አንደኛ ቀድም አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገርና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል፣ ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናው ሰዎችን የሚጎዳው ነገር እውቀት ሪሶርስ አለማግኘት፣ ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው። ምክንያቱም ሰዎች አስቦት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል፣ እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የሚከፍለው? እንዴት ነው የማቻችለው? ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ የሚለው ነገር ይዘውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያረጋቸው በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና የራሱ የሆነ ሩጫ አለው፣ የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል። ምናልባት የሚቀበለው ሰው አረ ባክሽን ተወው ዝም ብለህ 7-11 ጀምር እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ሉዝ ያደርጋሉ። አንድ መጨረሻ ሊጨምር ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ ምክንያቱም ከዚህ ከወረቀት ጋር አይኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል፣ ግን ስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ ያለው ምክንያቱም የሚመጡበት ትምህርት ቤት እነዚህ ስካለርሺፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ 6 ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መክፈል ሲያቀታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ ማለት ያው አልፎ የሚወጡ ብዙዎች ቢኖሩም ሲጎዱ አይቻልም።
በጣም አመሰግናለሁ ሐምራዊት። አብርሃም፣ በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል ወጣቶች እርስ በርስ ካላቸው ግንኙነት አንጻርም ለተለያዩ ችግሮች ሲዳረጉ አይተህ ሊሆን ይችላል። በአንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ይኖር ይሆን?
አመሰግናለሁ ሀብታሙ በድጋሚ። እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህፃናት አስተዳደግ ጋር በተያያዘ ያጋጠመኝን እንደው አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ አመት እዚህ ይኖራል። እናት ከልጇ ጋር እዚህ ጆይንት አደርጋቸዋለች፣ ትቀላቀላቸዋለች። ከዛ ልጁ ኦልሞስት 13-14 አመቱ ነው እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ። እና ልጆችን አካላዊ ጥቃት ማድረግ አይቻልም። አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶም በትንሽ በአጩሜም በምናምን የተለመደ ነው። አሁን ምናልባት እየቀረ እንደሆነ ሰማለሁ፣ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው። እና አባት ያንን ነገር አትሊስት በጥቂቱም ቢሆን ተረድቷል። እናት አዲስ ስለነበረች ልጁን ያው ስርዓት ለማስያዝ የምትጠቀማቸው ነገሮች ነበሩ። ያ ነገር ክስ ደርሶባቸው ብዙ ውጣ ውረድ ውስጥ እንደገቡ አይቻለሁኝ። ይሄ ነገር አሁን ባህሉን ካለማወቅ እና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ። ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ሰስፔንድ አድርገውታል፣ ከትምህርት ቤት እንዲቀር ተደርጓል። እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ። እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንተ ዛሬ እገልሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል። እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር ወር ደግሞ ቤተሰቦች ጋር አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል፣ ምን እንደሚፈቀድ፣ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ ምናልባት ሊያከብዱ ይችላሉ ብዬ ማስበው አንደኛው ነገር ፍርሃት ነው። ሰዎች ያው እኔንም ጨምሮ ከኢትዮጵያ እንደመምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር ለመማር አዲስ ሰዎችን ለመተዋወቅ ወይ አዲስ ስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራ ይገባል። ከዛ ያችን ስራ ምናልባት 15 ዓመት 20 ዓመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል ያለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት ወር አምስት ወር ስድስት ወር ትንሽ ነገር ታክሶ የሆነች ነገር ላይ ኢንቨስት ቢያደርግ ራሱ ላይ ቶሎ መለወጥ ይችላል። አዲስ ስራ መጀመር ይችላል። ጥሩ ገንዘብ ማግኘት ይችላል። ቤተሰቡንም ሆነ ራሱ መደገፍ ይችላል። እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሪን እንደጨረስኩኝ ወደ ዋሽንግተን ዲሲ ሙቭ ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። እስከ ስራ እስከማገኝ ግን እንደምንም አትሊስት መሰረታዊ ፍላጎቶቼ ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ አንድ ወር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጂንግ ነው። ግን እንደምንም እዛች ጋር ለጥቂት ጊዜም ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ እድለኛ ሆኜ አንድ ወር ብቻ ሰራሁኝ ያንን ስራ። ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትዕግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማውቃቸው ሰዎች አይቻለሁና አራት ወር አምስት ወር ጥቃቅን የሚባሉ ኮርሶችን አሁን በተለይ በአይቲ ለትንሽ ጊዜ ወስደው ታምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለሁ እና ይሄ ልምድ ጥሩ መስለው ይሰማኛል።
ለውይይት ያስኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሀሳባችሁ እንድታጋሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህን በረከቶችና የስኬት ናሙናዎች ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት በሞንትጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ እድሎችን በመጠቀም ዙሪያ የተወሰኑ ሀሳቦችን ብታጋሪኝ እመርጣለሁ። አመሰግናለሁ።
እሺ፣ የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው አሁን ወንድሜ እንደተናገረው መጀመሪያ ያለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ። እኔ ሁል ጊዜ ለሰዎች የምለው ምንድን ነው፣ መጀመሪያ ለምን ኢትስ ኦኬ ሽንት ቤትም ቢሆን ጥረጉ፣ ኢትስ ኦኬ። እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ዋናው አይምሯችሁ አይመታ፣ ዋናው አይምሯችሁ ትልቅ ቦታ ይሄ እንጂ ከስር መጀመርን አትፍሩት። እና ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምር። እና ከስር የመጀመርን ነገር እንደ መጨረሻ አድርጋችሁ አትዩት። ሁል ጊዜ ከፍ ያለ ቦታ እዩ ነው የምለው። ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር፣ በእኛ ባህል የሚያቅተን ነገር የምናጣው ነገር መድፈር ነው። የምናወራው ሁሉም ነገር እርስ በርሳችን ነው። ሄደን ሪሰርች አናደርግም። ወተን ኮሌጆች፣ ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው። ምንድን ነው እኛ ቋንቋው እጥረት ብቻ አይደለም፣ ቋንቋውን ጮክ ብለን ማውራት ደፍረን ማውራት እንፈራለን በባህላችን። ሌሎች ሀገር ሰዎች ግን እንደዛ አይደሉም እና ቋንቋ ካላወሩት አይማርም እና ደፍሮ ማውራት እየተሰባበረም እንግሊዝኛ ምንትን እያለ ቢሆን መጠየቅ፣ ማውራት፣ ባለሙያዎች ጋር እየሄዱ ማነጋገር። መድፈር በጣም ኢምፖርታንት፣ ከካምፈርት ዞን መውጣት። ምክንያቱም እዚህ አካባቢ መጥፎነቱ ምንድን ነው፣ በቃ ያለነው ኮምፈርት ዞን ውስጥ ነው። ከአበሻው ጋር ብቻ ነው የምንውለው፣ ሁሉን ነገር የምናደርገው ከአበሻው ጋር ነው እና አንዳንድ ጊዜ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው የምሰራው። ወተን እንዴት ነው ለየት ያለ ነገር ማድረግ እንፈራለን ማለት ነው። ከዛ ሞያውስ መግባት በጣም ኢምፖርታንት ነው። መማር በጣም ወርዝት ነው። አጫጭር ኮርሶች ብዙ አሉ፣ የሞያ ኮርሶች በአይቲ ብትለው ምንድን ይሄ ሜንተነንስ ዙሪያ፣ በጤና ዙሪያ፣ በተለያየ ዙሪያ፣ በቤት ማሻሻጥ ዙሪያ ብዙ አሉ፣ በባንክ ዙሪያ መማር በጣም ኢምፖርታንት ነው። አጣርቶ ቋንቋ መማር በጣም ኢምፖርታንት ነው። ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህ መቀጠልም ካለበት በፕላን መሄድ፣ ዝም ብሎ ሁሉን ነገር መለዋወጥ አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ሲያረጉ ማየው 3 4 ነገር 5 ነገር ይዙና ግራ ይገባቸዋል። ግን ባለሙያዎችን ያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ ከዛ ሎንግ ተርም ጎል ይያሉ ማረክ ከዛ ራስን መጠበቅ አይምሮን መጠበቅ በጣም ኢምፖርታንት ነው። የሆነ በመጨነቅ ራስን በማስጨነቅ ምንድነው የሚሆነው? ውስጣቸው ጭራሽ ተስፋ እንዲቆርጥ ያደርጋል። ግን መረጋጋት፣ ራስን ፖዚቲቭ በሆኑ ሰዎች መክበብ ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው። እና ያሉን ጓደኞች፣ አጠገባችን ያሉ ጓደኞች በጣም ማተር ያደርጋሉ። እንደዛ ስንሆን እና ህልማችንን አላይቭ ስናደርግ ደፍረኖተን ስንጠይቅ ስናጣራ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ በትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻለሁ። በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻለሁ። እና ዋናው አይምሮን መጠበቅ፣ ትልቅ ቦታ ማየት እና ወደ ግብ ቀስ በቀስ መስራት ነው እላለሁ።
በጣም አመሰግናለሁ ሐምራዊት። ያሉኝ 2 ደቂቃዎች አሉ። አብርሃም፣ ያንተን የማጠቃለያ ሐሳብ እናዳምጥ እዚህ ላይ።
ታም እንግዲህ እንደገና በድጋሚ እንግዲህ ማስታወስ ያስፈልጋል ብዬ የማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ኦር ሃይ ስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሶች ከሆኑ የዩኒቨርሲቲ ድሎች እንደልብ ናቸው። እዚህ ሀገር ምናልባት ትንሽ ትዕግስት ይፈልጋል፣ ጊዜ ይፈልጋል። ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ ድሎች የስኮላርሽፕ ድሎችን ማመልከት ይጠይቃል። ግን ድሎች በጣም ብዙ ስለሆኑ ትግስቱ ካለ ወጣቶች፣ በተለይ ጎልማሶች፣ በሃይ ስኩል ላይ ያሉ ሰዎች የዩኒቨርሲቲ እድሎችን በቀላሉ ሊያገኙ ይችላሉ። በተለይ ደግሞ የሁለተኛ ዲግሪያቸውን ለመስራት ማስተርሳቸውን ማለት ነው። እኔም ጓደኛዬ እንደ ቀልድ ነግሮኝ ነው የማስተርስ እድሉን አግኝቼ ወደዚህ የመጣሁት አመልክቼ እና ብዙ ጓደኞቻችን አመልክተን እንደ አጋጣሚ እኔ ያንን እድል ማግኘት ችያለሁኝ። እና ምናልባት ደግሞ ጎልማሳዎች ደግሞ ለሆኑ ሰዎች ደግሞ ቅድም ሐምራዊ እንደጠቀሰችው ነው ዋናው ነገር ምናልባት ቋንቋው ጋር ነው። ቋንቋው ብዙ እድሎችን ይከፍታል። ሰዎች እንደምንም እዛ ባሉበት ሁኔታ ዩቲዩብንም ኢንተርኔት ላይ ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነፃ የሚሰጡ ብዙ አጫጭር ኮርሶች አሉ። ቅድም እሷም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው። እኔ ብዙ በግሌ ብዙ የምጠቀምበት ነው።
አብርሃም፣ በጣም አመሰግናለሁ። ያለኝ ሰዓት እንዳለቀ ኢንጂነሩ እየነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም ሐምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች ሀሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ።
እናመሰግናለን ሀብታም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። በዓለም የሳይንስ መድረክ የሚታወቁት ፕሮፌሰር ደረሰናይ ዓለም ሰገድ በቅርቡ የፖንቶፊካል የሳይንስ አካዳሚ አባል ሆነው ተመርጠዋል። የሉሲ ልጅ እየተባለች የምትጠራውን የሰላም ቅሪተ አካል ግኝትን አስመልክቶ የተደረገውን ጥናት የመሩት ፕሮፌሰር ደረሰናይ ዓለም ሰገድ በቺካጎ ዩኒቨርሲቲ ባዮሎጂካል አንትሮፖሎጂ መምህር የቅድመ ሰው ጥናት ተመራማሪ ሲሆኑ ደረጀ ደስታ ስለተመረጡበት አካዳሚና በሙያቸው ዙሪያ አነጋግሯቸዋል። እንደሚከተል ያቀርባል።
ፕሮፌሰር ደረሰናይ ጥናት አስጥልን የት ነው ያሉት? አሁን ከሱ ልጀምር።
አመሰግናለሁ ደረጀ። አሁን ያለሁት ቺካጎ ነው። የምሰራውም በቺካጎ ዩኒቨርሲቲ ፕሮፌሰር ነኝ። እዛ ያው አስተምራለሁ፣ ምርምር እሰራለሁ።
ምንድን ነው የሚያስተምሩት?
የማስተምረው ባዮሎጂካል አንትሮፖሎጂ ነው። በድምሩ ያው አንትሮፖሎጂ ማለት ነው። የኔ ሙያዬ ደግሞ ፔሊዮ አንትሮፖሎጂ ይባላል። እሱም የቅድመ ሰው ጥናት ማለት ነው።
ቺካጎ ነው ያሉት። ቺካጎ ደግሞ እንደ አውሮፓ አቆጣጠር በ2015 እንደዚሁ ሌላ ለአሜሪካ የሳይንስ እና የጥበብ አካዳሚ እንደዚሁ ከስምንት አባላት ሳይንስ ሊሮ ሳይንቲስቶች ጋር የተመረጡ መሆኑን ከዚህ በፊት አንብቤያለሁ። አይ ቲንክ ቱ ዮር ታይምስ ላይ መስለኛል ያነበብኩት። ስለሱስ ምን ይነግሩናል?
መጀመሪያ በ2012 የአሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ የሚባል በሙያቸው ለሳይንስ ለየት ያለ አስተዋጽኦ ያደረጉ ሳይንቲስቶች የሚገቡበት ማህበር ነው። ከዛ የዛሬ 2 አመት ደግሞ 2021 American Academy for Arts and Sciences የሚባለው ይሄ ደግሞ የሳይንስ ብቻ ሳይሆን በሙያቸው ኤክሰለንስ አይ ቲንክ በአማርኛ የመጠቁ ብለህ አስቀምጠው ለጊዜው እንደዛ ከሆነ ግን ኤክሰለንስ ያሳዩ ሰዎችን እስከነ ኦፕራ ዊንፍረም ጭምር በአርት ማለት ነው የሚገቡበት አካዳሚ ነው። እንግዲህ ሁለቱም ጋር ማን እንደሚመርጥህም ማን እንደሚጠቁመህም አታውቅም። ያው ደብዳቤው ሲደርስ ብቻ ነው የምታውቀው። እና የመጀመሪያው American Association for Advancement of Science፣ ሁለተኛው ደግሞ American Academy for Arts and Sciences የሚባሉ አባል ነኝ ማለት ነው። እንግዲህ የአሜሪካን አሶሲዬሽን አካዳሚ ኦፍ አርት ኤንድ ሳይንስስ ማለት ቤዚካሊ አሜሪካ እንደ ሀገር ሲጀመር ጀምሮ የተሰራና ከመጀመሪያዎቹ አባላቶች አንዱ ለምሳሌ ራሱ ፕሬዚደንት ጆርጅ ዋሽንግተን የመጀመሪያ አሜሪካ ፕሬዚደንት አባል የሆነበት ማለት ነው። እና እንግዲህ ከወድ ያለ ምልመላ ይመስላል።
ምንድን ነው በዚህ በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ የተመረጡት ምን እንደሆነ ይንገሩን።
ፖንቲፊካል አካዳሚ ኦፍ ሳይንስስ ማለት በቫቲካን የሚገኘው ፖፕ ፍራንሲስ የሚመራው የቫቲካን ቸርች ነው። እንግዲህ አካደሚው እዛ ውስጥ ነው ያለው። አንድ ነገር ማስገንዘብ ያለብን ምናልባት ቫቲካን ሲባል የሃይማኖት ቦታ ብቻ ሳይሆን የራሱ ባንክ፣ የራሱ ቴል፣ የራሱ አክቲቪቲዎች ያሉት እንዲሁም የራሱ አክቹሊ ስዊስ አርም ጋርድ የሚባል የራሱ ሁሉ ወታደር ያለው እንደ ሀገር አክት የሚያደርግ ቦታ ነው። እንግዲህ የሚመራው በፖፑ ነው። እዛ ውስጥ የፖንቲፊካል አካደሚ ኦፍ ሳይንስስ የሚባለው ከዓለም የተወጣጡ 80 ሰዎች አባል የሆኑበት፣ እነዚህ ሰዎች ደግሞ በሳይንሱ ዓለም ስራቸውን ሲሰሩ አበርክቷቸው ታይቶ ተመርጠው የሚገቡበት ነው። እንግዲህ ዋናው ዓላማው ምናልባት ቫቲካን ዋናው ዓላማው ሃይማኖታዊ ቢሆንም ከሳይንስ ጋር ካልተግባቡ ለኤግዚስተንሳቸውም ጥሩ እንዳልሆነ ይገባቸዋል ምክንያቱም ሳይንስ ነው እንግዲህ ዓለምን የሚያስተዳድረው በብዙ መንገድ እንደምናየው አሁን። ስለዚህ ዓለም በሳይንስ ደረጃ እየደረሰች ብለው የተገኘነው እውቀት ከሃይማኖታቸው ጋር አወህደው እንዴት አድርገን ነው የነሱን ምእመናን የራሳቸውን ምእመናን የምናስተዳድረው የምናግዘው የምንቆየው ብለው ያስባሉ ማለት ነው። ሲመርጡ ግን የዛ ሰው ሃይማኖት አይታየም፣ የዛ ሰው ባክግራውንድ አይታየም። የሚታየው በሳይንስ ዓለም ያበረከተው ስራ ከፍ ያለ ነው ወይስ አይደለም የሚለው ብቻ ነው አይተው መልምለው የሚያስገቡት። እና የአካዳሚ እውቀት በአዲስ እውቀት በሚመነጭበት ጊዜ ኮንፈረንስ እየተካሄደ እነሱም ሳይቀሩ እዛ ውስጥ ያሉ ጳጳሳትም ሳይቀሩ ቁጭ ብለው ያዳምጣሉ። የሚያዳምጡትም ስለ ስተም ሳይንስ ሊሆን ይችላል፣ ስለ ኤምብሪዮሎጂ፣ ስለ ካንሰር ሊሆን ይችላል፣ እኔ ስለማጥነው ስለ ሂመን ኤቮሉሽን ሊሆን ይችላል። ሳይንስን በሳይንስነቱ ነው የሚያዩት፣ ምክንያቱም ጥቅሙን ከፍ አድርገው ስለሚገነዘቡት ማለት ነው። እንግዲህ ይሄኛው ፖንቲፊካል አካደሚ ኦፍ ሳይንስስ የተመሰረተው በ1603 ነው። እንግዲህ ከ500 ዓመት በፊት ማለት ነው።
ምን ምን የምርምር ስራዎችን ሰርተዋል? እንግዲህ ከዚህ በፊት በኢትዮጵያ ደረጃ ያው ከሉሲ ልጅ ጀምሮ ይህች ሰላም ከሚባለው የቅሪተ አካል ጀምሮ በሀገር ውስጥ ማለት ነው እሱ ትልቁ መንደርደሪያ የሆኑት ነው የሚመስለው። ከዛ በኋላ የሰሯቸው እና አሁንም እየሰራቸው ያሏቸው ነገሮች በተለይ ለዚህ አሁን ለተመረጡበትን ቦታ እንዲመረጡ ያደረጉትና አሁን እየሰሩ ያሉት የምርምር ስራ ምን እንደሆነ ቢነግሩን።
ዶስዋቶ አርግ ያለው ግን ሁለት ነገር ልጥቀስል። የመጀመሪያው የድንጋይ መሳሪያ መቼ ተጀመረ የሚለው የሰው ልጅ ከተፈጥሮ ጋር በጥርሱና በእጁ ከመገናኘት ባሻገር መሳሪያን ይዞ ከተፈጥሮ ጋር ከሌሎች እንስሳት ጋር መገናኘት በሚጀምርበት ጊዜ ከላንድስኬፕና ከኢንቫይሮንመንቱ ጋር ያለው ሁኔታ ኮምፕሊትሊ ተቀይሯል። ያ መቼ ተጀመረ የሚለው በኔ የሚመራ ቡድን ወደ 3.5 ሚሊዮን ገደማ እንደተጀመረ የሚያሳይ ግኝት አግኝቷል። ይህም ማለት አሁንኛ አይፎን ብለን የምናወራው ይሄ ተራቀቀ ሮኬት ብለን የምናወራው የመጠቀ ይመስልናል። ግን ዋናው መጥቀት የተጀመረው ያ የመጀመሪያው ሰው አፍሪካ ውስጥ ያችን ድንጋይ አንስቶ ጠርቦ መጠቀም ሲጀምር እሱ ነው ሜይን ጃምፕ የሚባለው። እና እሱን የሚያመላክት ግኝት ያገኘው የኔ ቡድን ነው። ሁለተኛው ቅድም ተጠቀስከው ሰላም የተባለው ግኝት የተሟላ አካላት ስላለው የሰው ልጅ የጭንቅላት እድገትና ለውጥ በተለይ በተለይ ግን አሁን እንደዚህ አይነት ትልቅ ጭንቅላት ያለንና ልጆቻችንን የምንከባከብ ይሆን ነው። ስንንከባከብ ደግሞ ቋንቋም እናስተላልፈው ካልቸርም እናስተላልፈው መቼ ተጀመረ የሚባለው ማለት የቻይልድ ሁድ ተውላው የልጆች ከቤተሰቦቻቸው ጋር መቆየት የሚለው ሰላምን በመሰረት በማድረግ ሰላም ደግሞ ያው የተሟላችና የሉሲ 40% ሲሆን እስከለተኑ የሰላም 60% በላይ ነው። እሱን በመጠቀም የሰው ልጅ ቻይልድ ሁድ የሚባለው ወይ የልጆች ቤተሰብ ላይ ጥገኝነታቸውን መቼ ጀመሩ ቦንዲንግ መቼ ተጀመረ የሚለው ያገኘውም የኔ መመራ ቡድን ነው ማለት ነው። ስለዚህ በአጠቃላይ መቼ በሁለት እግር መሄድ ጀመረን፣ መቼ ከጫካ ወጣን፣ መቼ ቻይልድ ሁድ ተጀመረ፣ መቼ ድንጋይ መሰረት ጀመረን ብለን እንጠይቃቸው ተላላቅ ጥያቄዎች ከሚባሉት ሁለት ዋና ዋና ጥያቄዎች የመለሰው የኔ ቡድን ነው። በአጠቃላይ ግን እሱ በቂ አይደለም። ምክንያቱም እንደምታውቀው ብዙ ሰዎች ብዙ ሳይንቲስቶችም እየሰሩ ነው። ግን ምናልባት እነሱ ያዩት የሚመስለኝ ትንሽ ምናልባት ማስገንዘብም ያለብኝ ሳይንሳዊ ግኝት ከተገኘ በኋላ ወደ ህዝብ ወደ ፐብሊክ ወደ ፐብሊክ እንዲሻገር በቴሌቪዥንም በመጽሐፍም በተለያዩ መንገዶች ለማሻገር ቀለል ባለ ቋንቋ ለማሻገር ብዙ ጥረት አደርጋለሁ። ስለዚህ የሥራው ኢምፓክት ከሳይንስ ባሻገር ለቱሪዝሞች ለሙዚየሞች በተለይ ግን አቨሬጅ የምትለው ሰው ላይ ፐርሰን እንዲገባው በማድረግ ያደረኩት አስተዋጽኦ ተደማምሮ ይመስለኛል። እነዚህ ቦታዎች ላይም ወደ አካዳሚውም ወደ ሌሎችም ቦታ የተመረጥኩት ይመስለኛል።
በሉሲ ላይና ከዛም በኋላ የእርሱም ስራ በሆነቹ የሰላም ላይ የሚደረገው ምርምር ከዛ በኋላ በየጊዜው እየቀጠለ መሄድ ነው ወይ ያለቀ ነው ወይስ አሁን ምን እየተካሄደ ነው? ምን እየተደረገ ነው? በዚህ ሰዓት የተጠናቀቀ ምርምር ለምን የሚቀጥል ነው? የት ነው ያለው አሁን? ከሶስት ከዛም አሁን ያሉት ግንኙነት ምንድን ነው?
የሉሲ አሁን ከተገኘች ከአርባ ዓመት በላይ ሆኗታል። ግን አዲስ ቴክኖሎጂ ተገኝቶ የቅሪተ አካሉን በተለየ መንገድ መመርመር በመጀመርበት ጊዜ አዲስ ኢንፎርሜሽን ትሰጠናለች። እና እንኳንና የሰላም የሉሲ ጥናት ራሱ አላለቀም። ለዚህም ነው እስካሁን ከምናወራበት ደቂቃ ድረስ ሰዎች እየሄዱ ምርምራቸውን የሚቀጥሉት ሉሲ ላይ። የሰላም ደግሞ እንደዛው በተለይ ደግሞ የህፃናት በሚሆንበት ጊዜ ከህፃናት የምታገኘው ኢንፎርሜሽን ወይ መረጃ ለየት ይላል። እያደጉ እያለ ገና እድገታቸውን ሳይጨርሱ ስለሞቱ የሆነ እንደ ታይም ፍሪዝ እንዳደረጉ አስባቸው። ገና እያደጉ እያሉ በምታጠናበት ጊዜ ጭንቅላታቸው ቢያድግ ኖሮ ምን ያህል ይሆን ነበር? ሞር እንደ ሰው ይሆን ነበር ወይ እንደ ሌሎች እንስሳት ይሆን ነበር ብለን ማጣት እንችላለን። ግን ዋናው ነገር ምንድን ነው? ቴክኖሎጂ እያደገ በሄደ ቁጥር እነዚህ ቅርቶች የሚሰጡን መረጃ እየጨመረ እየሄደ ነው። እነዚህም ነው ሉሲም ሰላምም ሌሎችም ወጥተው ኢትዮጵያ ውስጥ በማይገኘው ወይ ኬንያ ውስጥ በማይገኘው ወይ ሳውዝ አፍሪካ ውስጥ በማይገኝ ቴክኖሎጂ እየተመረመሩ ጥናታቸው የሚቀጥለው ማለት ነው። ስለዚህ ጥናቱ ይቀጥላል። ጥናቱ ደግሞ በጣም ቀደም ካልኩ ዋናውና ጥያቄዎች ብለን ከምናስቀምጣቸው ዋናውናዎቹን ለመመለስ አስችሎናል ማለት ነው። እና ይቀጥላል ጥናቱ።
ስለዚህ ለዛሬው ውይይታችን መነሻ የሆነን ቀደም በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ በመመረጦ ጋር የተያያዘ ነው። በረዥም ጊዜ ውስጥ የሰው ልጅ አፈጣጠሩ ጀምሮ እያሳየ የመጣውን ለውጥ ነው እና ሳይንስ ይዘው ነው። በዚህ በኩል ካቶሊክ ቤተክርስቲያን ደግሞ እምነታቸው እንዴት ነው ሁለቱ የሚታረቀው? ወይስ እነሱ ምንድነው ከእንደዚህ ያለው ምርምር ምንድነው የሚጠብቁት? ለምንድነው ስም ይደግፏቸው?
መጀመሪያ እኔ የሳይንቲስቱን መልስ ልስጥ። ሳይንስ እንደምታውቀው አንድን ጥያቄ በፍሬምወርክ ውስጥ አስገብቶ መጠየቅ ማለት ነው። ለምሳሌ አንድ እግር ኳስ ሜዳ ውስጥ ገብቶ አንድ በጣም የታወቀ ሰው ኳሷን ሊያንከባልላት ሌሎችንም ሊሸውድ ሁሉ ነገር ይችላል። ግን ከመስመሩ ከወጣ በኋላ ይፏጭበታል እንደምታውቀው። ሳይንስ እንደዛ ነው የሚሰራው። ሳይንስ ፍሬምወርክ ውስጥ ጥያቄ እንጠይቃለን። በዛ ፍሬምወርክ ይዘን እውነቱን ብቻ እየተከተልን እንሄዳለን ማለት ነው። ማለት ዳታውን ኢንፎርሜሽን እየተከተልን እንሄዳለን። ስለዚህ እሱን በምናይበት ጊዜ በግልጽ የሚያሳየው መረጃው የሰው ልጅ በዝግመተ ለውጥ እንደመጣና ወደኋላ በምንሄድበት ጊዜ ደግሞ መነሻው አፍሪካ እንደሆነ ምንም የሚያጠራጥር ነገር የለው። ይሄ እንግዲህ የሳይንሳዊ ፋክቱ ነው። እዛ የካቶሊክ ቤተክርስቲያን ደግሞ የራሷ የምታይበት መንገድ አለ። እሱም ክሬሽኒዝም ሊሆን ይችላል። ዋናው እኛና እነሱ የሚያገናኝን ግን እንዳልኩም ስንመረመር ሃይማኖታችሁ ምንድን ነው? ሌላ የሚባል ጥያቄም የለም። ምንድን ነው የምትሰሩት? ከዛ ከምንሰራው ነገር ያለውን እውቀት ይወስዳሉ። ለምሳሌ ጆን ፖል ሰከንድ ከፍራንሲስ በፊት የነበሩት በነዲክ ናቸው። ከዛቸው በፊት የነበሩት ኤቮሉሽንን ይቀበላሉ። ማለት ዝግመተ ለውጥ እንዳለ አይክድም ቫቲካን ቸርች ማለት ነው። ስለዚህ ምንድን ነው የሚጠቀሙት ላልከው፣ እኛም ብቻ ሳይሆን ለምሳሌ ስቴም ሰል የሚባለውን ሪሰርች ታውቃለህ፣ ብዙ ኮንትሮቨርሻል ነው። የስቴም ሰል ሳይንቲስቶችም አሉበት እዛ ውስጥ። ለምሳሌ የአስትሮኖሚ የሚያጠኑ ሰዎችም ሳይንቲስቶች አሉት። ስለዚህ ዋናው ዓላማቸው እነሱ ቦታቸውን የእውቀት ማዕከል አድርገው አካዳሚውን የማይካደው እውነት እንዴት አድርገን ነው ከራሳችን እምነት ጋር አዋህደን ምዕመናኖቻችንን የምናስተዳድረው ነው። እንግዲህ ምክንያቱም ሳይንስን ክደው ርቀው መሄድ እንደማይችሉ ገብቷቸዋል። ይሄ ደግሞ የቆየ ባህላቸው።
ወደ ቢሎ ደግሞ ልመለስና ይሄ ስራው ከበርካታ ሰዎች ጋር አስተዋውቆታል። የሚያስተዋውቆትም ይመስለኛል። ባለፈው አንድ በተለይ ኢትዮጵያ ፕሬዚደንት ኦባማ ኢትዮጵያ በነበሩ ጊዜ ከእሳቸው ጋር ቆመው የሆነ ነገር ሲነግሯቸው የሚያሳይ እሳቸውም ሲያዳምጡ የሚያሳይ አንድ ፎቶግራፍ አለ እና ምንድን ነው በዛ ሰዓት እያሏቸው የነበር ምንድን ነበር የሚነግሯቸው? ምንድን ነው እሳቸው የነገሩት ነገር ካለ በወቅቱ? ይሄን
የሚያስቅም ሲሪየስም ነገር ነበረው። ዋናው ዓላማ የነበረው ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ ምን ቢያዩ ነው እንግዲህ በዛች ባለቻቸው አጭር ሰዓት ምን ቢያዩ ነው ኤክሳይቲንግ የሚሆነው የሚባለው በዚህ ሀገር አነጋገር ጥሩ የሚሆነው ተብሎ ያው መንግስት ተወሰነ። ከዛ በኋላ እኔ እዛ እንዳጋጣሚ ሪሰርች ሰራ ነበር ሚዚየም ልታስጎበኝልን ትችላለህ ያሉኝ። አዎ፣ ግን ቅርሶቹ ወደ ቤተ መንግስት መወሰድ ነበረባቸው ተባለ። ለሴኩሪቲ ፐርፐዝ ማለት ነው ኦፍኮርስ። ከዛ የወሰድነው አንዳንድ የኢትዮጵያ ቅርሶች እና ሉሲ፣ ሰላም፣ አርዲ ሌሎች የሚባሉ ወሰድን። መጀመሪያ እንትኑ የጀመረው ገና ስንተዋወቅ ከፕሬዚደንት ኦባማ ወደ አዳራሹ ሲገቡ ከኬንያ ነበር የመጡት። የመጀመሪያ እግራቸው ኬንያ ነበር የወሰዳቸው። ከዛ ሴከንድ ሌግ ወደ ኢትዮጵያ መጡና እንግዲህ ያው ኢንተንሲቲ ያለ እንደምታውቀው ከፕሬዚደንት ጋር፣ በዛ ላይ ጠቅላይ ሚኒስትር ኃይለማርያም አሉ። ስለዚህ ከበድ ያለ መድረክ ነው። ስለዚህ እኔ ትንሽ ሪላክስ ላድርግ አልኩኝ እና እንዴት ነበር ኬንያ ምናምን አልኳቸው። አይ ኬንያ ጥሩ ነበር፣ እንዴት ነው በር ሰርቲፊኬቱን አገኙት እንደዛ ምናምን ትላቸው ያኔ ደግሞ ትራምፕ ይከሳቸው ነበር እሳቸው እናሱ በጣም አሳቃቸው እዛ በኋላ ነገርኳቸው ለነገሩ እኮ ዝም ብላችሁ ነው የምትጣሉት እንጂ የሁሉፊና ሰላም ማለት የሁላችንም አውራሽ ናቸው የሁላችንም አንሰስተሮች ናቸው እና እስቲ አንዴ ሉሲን በጣት ጆሪ እንኳን አልኳቸውና ሲነኳት እንግዲህ የነኩ ያሉት የማን የሁሉም ሰው የሰባት ቢሊዮን ህዝብ ቅድመ አያት እየነኩ ነው እና ያው ከፖለቲከኞች ሲጣሉ ተጣሉ ግን አንድም ያረጋግጥ ነገር ማትርሱ ያው እንደርሶ ነው ምናልባት ስለተግሩ ግን አላቅም እንግዲህ በዲኤንኤ ይረጋገጥ ስላቸው ነው በጣም የሳቁት ግን ዋናው አላባው ግን እሱ ነበር የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለና 7 ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ መታዩ ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በርግጥም የሚያገናኘን ሁላችንም እዚህ ሙዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ ብዙ ጊዜ ሄደን አጥንታግንተን ሙዚየም ማስቀመጥ ይመስላል ሰው but it's beyond that it's really a very unifying and purposeful and meaningful and philosophical የሆነ ስራ ነው እና ደስ ይላል እንደውም ልጆች ቢማሩ ደስ ይለኛል ብዙ ልጆች እውቀት ቢነዋቸው በዚህ
ሉሲ አሁንም ሪካርዶን እንደያዘች ነው ያለችው ብዙ ጊዜ የተለያዩ አገሮች ላይ ይሄን ያህል አመት ቅሪታ አጋል ተገኘ የሚል ነገር የተለያዩ ነገሮች ይደመጣሉ ከኬንያም ከሌላም ሀገርና የሉሲ ታሪክ በታሪክ ውስጥ ማለት ነው በሳይንስ ታሪክ ውስጥ የቱ ጋር ነው ያለው አሁን ማለት ድሮ ከሰማ ነው በኋላ የተለወጠ ነገር
ያ እንግዲህ ሉሲ በእድሜ ከሆነ 3.2 ሚሊዮን አመት ነው ሰላም ትንሽ ከዛ ቀደም ብሎ 150 ሺህ አመት በፊት ነው ከዛ በፊትም አርዲ የሚባል 4.4 አለ ከዛም ቻድ አካባቢ እና ኬንያ አካባቢ የተገኙ 6 ሚሊዮን 7 ሚሊዮንም አሉ ስለዚህ አሁን ምናልባት በእድሜ ብቻ ከታየ ሉሲ የመጀመሪያ ወይ ኤንሸንት አይደለም I think ya Lucy ለየት የሚያደርገው የሰላምም ለየት የሚያደርገው የተሟላ አካላት ስለተገኘ የተሟላ አጥንት ስለተገኘ የምናገኘው ኢንፎርሜሽን is a trove of information ማቆም የኢንፎርሜሽን ምንጭ መሆናቸው ነው ለየት የሚያደርጋቸው አሁን ቻዱ አለ 7 ሚሊዮን ነው ግን አንድ ጭንቅላት ብቻ ነው ያለው ከነ ሉሲና ከነ ሰላም ዘርያ ግን ከ300 individuals ስብርባሪ ቢሆኑም ከ300 individuals በላይ ተገኝቷል ሀዳርና እኔም ሰራበት ቲኪካ የሚባል ቦታ ማለት ነው ስለዚህ በኢንፎርሜሽን ደረጃ በመናይበት ጊዜ ሰላምና ሉሲ የሰጡን ኢንፎርሜሽን በጣም ከፍ ያለ ነው ግን እድሜያቸው ግን ካርዲም ከቻድ ከተገኘውም ኬንያ ከተገኘውም ያንሳል
በሉሲና በሰላም መሃል አሁን ሰው ሲናገሩ 150 ሺህ አመት ልዩነት አለ ነው በሌላ በኩል ደግሞ እንግዲህ ከቀደመች አሁን እሱ እንደሚሉት ሰላም ከቀደመች የሰላም የሉሲ ልጅ ነው ደግሞ ሲባል የሚሰማው እንዴት ነው
ሉሲና ሰላም አንድ የሚያረጋቸው ሁለቱም ሴት ናቸው ሁለቱም አውስትራሎፒቲከስ አፈረንሱስ የሚባል ዝርያ ውስጥ ይመደባሉ ሁለቱም አፋር አካባቢ ነው የተገኙት ሁለቱም የተሟላ አካላት ተገኘ ከሚባሉት ናቸው የሚለያቸው ደግሞ ሉሲ የአዳልት ወይ ያዋቂ ስከለተል ነው ሰላም ስትሞት ገና 2.5 አመቷ ነበረ በባዮሎጂካል ኤጅ ማለት ነው በእድሜ ግን ቀድማ ነው የኖረችው ስለዚህ የሉሲ ልጅ በሚባልበት ጊዜ ሊትራሊ ልጅዋ ማለት ሳይሆን ሉሲ ልጅ ቢኖራት ኖሮ በ2.5 አመቷ በ3 አመት ገደማ ሲሆናት ሰላምን ትመስል ነበር ለማለት ነው in fact Lucy's child mean እኔ አይደለም ያወጣው እኔ ያወጣው ስም ሰላም የሚለው ነው ወይ ደግሞ the dikika child dikika የሚባለው አፋር ውስጥ ይገኝ ስለሆነ Lucy's child ማለት ያው እንደ ማንከር እዚህ ጋዜጠኞች ደስ ይላቸዋል ከሉሲ ጋር ሲያያዝ ሌላው ህዝብ አቴንሽን ይሰጣል ብለው ስላሰቡ ነው እንጂ ሊትራሊ ልጅ አይደለችም። ምክንያቱም ቀድማ የኖረች ለ150 ሺህ ዓመት ቀድማ የኖረች ነው።
ተወልዳታ አለችም በሚል ሳይሆን ቀድሚያ የቱ ነው መጣይቱ አጽም የመጣ ነው በሚል ነው የላክና በዛ ለማንኛውም በጣም አመሰግናለሁኝ። እንግዲህ አሁን በዚህ ሰዓት በቅርብ የሚያወጡት የምርምር ስራ ወይም አሁን በዚህ ሰዓት እየሰሩበት ያለ ትልቅ ስራ አለ ወይስ ብሎ የመደበኛ ትምህርት ነው እያስተማሩ ያሉት? አሁን
አለ እንደምታውቀው እንግዲህ ከኮቪድ ማዕት እየወጣን ነው፣ ገናም እየወጣን አይደለም። ስለዚህ የኮቪዱን ጊዜ ያው ብዙ መጓዝ አይቻልም እንደምታውቀው። ስለዚህ እኔ ወሰንኩት እንደውም እሱን ወደ ጥሩ አጋጣሚ መለወጥ ነው ብዬ ሲንተቲክ ሊባል ወይ ሳመሪ ስቲቭ ካውንድረስ 25 አመት ሙሉ ሳላቋርጥ ፊልድ ሰርቻለሁ። ለምን እሱን ቁጭ ብያስበይ ደግሞ በትክክል ሁሉ ሲደማመር 25 አመት ሲደማመር ምንድነው ማስበው የሚል ጽሁፎች ጽፌ እንደውም አንደኛው እዚህ ውስጥ ታትሟል። ይሄን መጽሐፍ እንግዲህ ታተመው የሂዩማን ኤቮሉሽን ነው። አሳታሚው ማን ነው ብትለኝ ፖንቲፊካል አካዳሚ ኦፍ ሳይንስ ነው ያሳተመው። እዛ ውስጥ ወጥቷል። ሁለተኛው ደግሞ በትክክል የአሁን ቅድም የጠየቀ ጥያቄ ሉሲና ሰላም የነበሩበት ዘመን እና ዝርያቸው ምን ይመስል ነበር የሚባል ደግሞ ለፐብሊኬሽን ልኬዋለሁ። እንግዲህ እነዚህ ምንድን ናቸው? ከዛ ፊት የነበሩ አርቲክሎች ከጓደኞቼ ከኮላቦሬተርስ ጋር ሆነ ነው የምጽፈው እና በትክክል አንተ ፉሊ የምታስበውን ላትል ትችላለህ። እነዚህ ግን ሶሎ ሆኜ ብቻዬን ኦተር ሆኜ ሁለቱን አርቲክሎች አንድ ቅድም ያልኩ የድንጋይ መሳሪያ አጀማመር እና እንዴት እንደተለወጠ የሚያሳይ ይሄ የታተመው ማለት ነው። ሁለተኛው ደግሞ የሉሲና የሰላም ዝርያ አውስትራሎፒቲከስ ይባለው ምንድን ነው በአጠቃላይ ሲደማመር የሚል ክላል ጨርሻ አስገብቻለሁ። ስለዚህ በድምሩ ሲንተቲክ ወይም ደግሞ ሪቪው የሆኑ ግን በጣም ክሪቲካል የሆኑ ትክክለኛ አስተሳሰብ የሚገልጹ ስራዎች ላይ አተኩሬ ነበር የምሰራው እና አክቹሊ ቨሪ ሃፒ።
እሺ ፕሮፌሰር ዘረሰናይ አለምሰግድ በጣም በጣም አመሰግናለሁኝ።
እኔም አመሰግናለሁ ዘረጀ ስለጋበዝከኝ።
ቀጣዩ መሰናዷችን በፊልም ስራ ስኬትና ሽልማት ያገኘች ወጣት የጥበብ ባለሙያ ያስተዋውቀናል። ረዴት አባይነህ ትባላለች። ረዴት የፊልም ጸሐፊ፣ ዳይሬክተር፣ የግራፊክስና የአኒሜሽን ጥበብ ባለሙያ ስትሆን አብዛኞቹ ስራዎቿ በጾታ እኩልነት ላይ ያተኮሩ ናቸው። ከሁለት አመት በፊት ለእይታ የበቃው ብዙ ፍቅር የተሰኘ ፊልሟ በአምስት ዓለም አቀፍ ፌስቲቫሎች ላይ የታየ ሲሆን በጋና ኤንዲቫ ላይ ምርጥ ተስፋ የሚጣልባት የፊልም ባለሙያ በመባል ለሽልማት በቅታለች። ኤደን ገረመው ከረዴት ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
ረዴት አባይነህ የግራፊክስ ጥበብ ባለሙያ ናት። ኗሪነቷ ከለንደን ወጣ ብሎ በሚገኝ ብሪስቶል የተሰኘ ከተማ ውስጥ ነው። ረዴት የተለያዩ የአኒሜሽንና የግራፊክስ ስራዎችን የምትሰራ ሲሆን አብዛኞቹ ስራዎቿም በዘይቤ ኢትዮጵያዊ፣ በሚዳስሱት መልእክት ደግሞ የጾታ እኩልነትን የተቃኙ ናቸው። ረዴት ይህ እንዴት ሊሆን እንደቻለ ታስረዳለች።
ስለፊቶች ሊስራ እየተነስቺ ወይም ኢትዮጵያ እንደዚህ ላርግ ብዬ ሳይሆን እንደ አርቲስት ውስጥሽ በቃ የመጣ ነገር ኢንስፓየር ያደረገሽ ነገር ነው የምትሰሪው እና አስቤው ሳይሆን በቃ ሂት ያደረገኛላ የሆነ ነገር ስታይ ሂት ሲያደረግሽ የምትሰሪው እንደዛ ሆኖብኝ ነው። ስለ ሴትም ቢሆን ወይ ስለ አስተዳደግ የሚሆን የምሰራው እኔ ሪሌት የማደርግበት ነገር እኔ የምወደው ነገር እኔ ቦታ የምሰጠው ነገር ስለሆነ ነው እንጂ ሆነ ብዬ አይደለም ማድረገው። የኢትዮጵያዊን አርትን ደግሞ እያየሁ ካደግኩት ነገር ነው ጊዜያየው ነበረ ኢትዮጵያ ሳድግ እና እንዴት ሬጅስተር እንዳደረግ እንዴት እንደተቀመጠ አስቤው አላውቅም ነበር። በፊት ስዕልም ስስል የሆነ ዝም ብዬ ስላለው እንጂ ይሄ ስፔሲፊክ ብዬ ያስኩት ስታይል አልነበረም። ከዛ ግን እንግሊዝ መጥቼ ስዕሎች ስንስል የተለያየ አይነት ስታይል ታያለሽ እና ለካ ብዙ አመት አይምሮ ውስጥ የተቀመጠው ነገር ራሱ ይመጣል። ሁልጊዜ ስዕል ስስል ትልልቅ አይን ነው የሚቀመኝ። በቃ አይቀመኝም፣ ትንሽ አይን መሳል፣ አንገታቸው ይረዝምብኛል። ፓተርን ወዳለው በጣም የምወደው ልብስ ላይ ፓተርን ማስቀመጥ ከለሮቹ ምናምን እና ስዬ ስጨርሳቸው ነው ሳያቸው የኢትዮጵያ የድሮ ስዕሎች ከዛ ኦኬ አስኛና ይሁን ከተራው በኋላ ነው የልጅነቴ ነገር መጥቶ ኢንፍሉዌንስ ያደረገኝ እንደሆነ ይገባኝ።
ረዲት የፊልም ጸሐፊና ዳይሬክተር ናት። ከሶስት አመት በፊት ያዘጋጀችው ብዙ ፍቅር የተሰኘ አጭር ፊልሟም በአምስት ዓለም አቀፍ የፊልም ፌስቲቫሎች ላይ የተሳተፈ ሲሆን በጋና በተካሄደው ኤንዲቫ አዋርድ ላይ ተስፋ የሚጣልባት የኪነ ጥበብ ሰው ሽልማትን ሊያቀዳጃ ችሏል። ይህ ፊልም አንዲት ወንድሟ ሴት የደፈረባት ታላቀት የምትወደውን ወንድሟን ከእስር ለመታደግ ስትል በምታደርገው ጥረትና በህሊና ሙግቷ መካከል ያለውን ትግል ያስቃኛል። ረዲት ታዲያ በዚህ ታሪክ ላይ ልታተኩር ስለቻለችበት ምክንያት ታስረዳለች።
እዚህ ፍቅር አስገድዶ መደፈር ነው ሀሳቡ። ግን ለእኔ ተነግሯል ብዬ የማስበው ታሪኩን የምናይበት ፐርስፔክቲቭ ከደፋሪዋ ወይም ከደፋሪ ሳይሆን ከደፋሪው ቤተሰብ የምትወጁ ሰው አንቺ ጥሩ የምትይው ሰው እንደዚህ አይነት ወንጀል ሲሰራ ምንም አንቺ ሳትገቢበት አንቺን አፌክት ያደርግሻል። እና ወንጀል መሆኑን እናውቃለን፣ ግን የሆነ ሰው ጥፋት እኛን በተዘዋዋሪ አፌክት ስለሚያደርገን የምንፈጣቸው ሰበቦች የሚል እና ታሪኩን እንዳልኩሽ የምናየው ከወንጀለኛው ወዳጅ ወይም ቤተሰብ ፖይንት ኦፍ ቪው ነው።
ረዴት ልታነሳ የወደደችው ምን ያህሎቹ ጥቃቶች ለፍርድ ይቀርባሉ የሚለውን ጥያቄ ነው። ይሁን እንጂ በኢትዮጵያ የሴቶች ጥቃት እጅግ የተለመደ መሆኑንና አብዛኛው ጥቃቶችም በቀላሉ የሚታለፉ መሆኑንም ከራሷ ተሞክሮ ጋር አያይዛ ታስረዳለች።
ከጓደኞቼ ጋር ሳወራ የመደፈር ሙከራ መሞከር ማለት ኖርማል ነው፣ በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው እና በጣም ብዙ ሰው ጋር በቃ ኖርማል ነገር ሆነ። እኔ ከዚህ ሄጄ ኢትዮጵያ አብሮኝ ያደገ በጣም ደስ እንደሚለው አብሮኝ ያደገ ሰው ነው ቤት ሄደን ናምበር ዘግቶ አላስወጣ ብሎኝ ታግዬ አምልጮ ምናምን ነገር እና አመለጥኩት ምናምን ታወጥፋኝ። ስለ መክሰስ አላሰብኩም። የቆየ ታሪክ ነው፣ ግን አሁን ቢሆን በቀላል ማልፋ አይመስለኝ። በዛ ሰዓት ግን ተቀቆሽ እግዚአብሔር ይመስገን አመለጥኩት አይነት ነገር አላሉ እና ምስጥሩ ሁሉ ደብቄ ከብዙ ጊዜ ካለፈ በኋላ ነው ለህግ ነገርኳት እና እንዲህ ያደረገ ወይ ጉድ ምናምን ብለን አለፍ ነው። ከዛ በኋላ እነዚህ ኮንቨርሴሽኖች በጣም ከብዙ ሰዎች ጋር ሳወራ እናልፋለን። የምናልፍበት ሪዝን ሊለያይ ይችላል። አንደኛ ያንን ሰው ትወጃለሽ፣ አብሮሽ ስላደገ ይሁን ወይ ዘመድሽ ይሁን ምና ምን ስላላረገውም ማለት ነው። እንደዚህ አድርጊ ህይወቱን ከማበላሸው አይነት ኤክስኪዩዞች አሉ አይደል? አንዳንዴ ደግሞ መስራት በጣም እንፈራለን፣ ጥፋተኝነት ይሰማናል። መጀመሪያ ማን ቤቱ ሂጂ አለኝ ብቻ አይምሯችን ውስጥ የሚፈጠር መአት አይነት ምክንያት አለ። አጥጋቢ አይደለም ግን ምክንያቶቹን እንይዝና እንኳን ጋሬን አለፉም ብለን እናልፋለን። እኔ ያጋጠሙኝ ጓደኞቼ መካከል እሱ ነው። ተደፍሮ ያሳለፈ ሰው አልሰማውም፣ ግን አልተደፈርንም ወይም አልተመለከተንም አልደረሰብንም ብለን የምንተው ከሆነ ለዚህ እንዲንቅ ነው። አሁን ያ ልጅ አመለጥኩት ማለት ሌላ ሴት ላይ አይደግም ማለት አይደለም።
ረዲት ጎን ለጎንም ያላትን እውቀት ለሌሎች ወጣቶች ለማሻገር ትጥራለች። በተለያዩ ጊዜያት ለእረፍት ወደ ኢትዮጵያ በተጓዘችበት ጊዜ በአርባ ምንጭና በደብረ ማርቆስ ዩኒቨርሲቲዎች የግራፊክስ ንድፍና አኒሜሽን ስልጠናዎችን መስጠቷን ነው የምትናገረው።
ደብረ ማርቆስ እኔ ከሰዎቹ ጋር ስነጋገር እዚህ ሀገር አሁን ለዛ 15 ተማሪ ምናምን ነው ኮርሱ የሚሰጠው ማለት ነው። እንዲሁም ከአሲስታንት ጋር እና እንደዛ ብያቸው ነበር እና ወደ 48 ልጆች ሬጅስተር አረጉ እና በቃ መረጭ ያለችኝ ልጆቹን አላጣቸውም እና ወደ 50 ሰው ማለት ነው። ከዛ ከፋፈልኳቸው 15 አድርጌ አንስት አንስት አረኳቸው ማኔጀበል እንዲሆን ማለት ነው። እና የአንድ ቀን እንደ ኢንቴንሲቭ ኮርስ አለ አይደል? ጠዋት ላይ የአንድ ሰዓት ያህል አኒሜሽን ቲዮሪ፣ ከዛ ላይ ኤክሰርሳይዝ፣ ከዛ እንደዚህ እንደዚህ በጣም ኢንቴንስ ይሆንና ሶስቱንም ቀን ያስተማርኳቸው የተለያዩ ግሩፖች አምሳ ሰዓት ብሬክ እንኳን አልወጣ ብለው በቃ አላ ሄደት ብሎ በአስር ደቂቃ ውስጥ በልጠው ጊዜያቸውን ለማብቃቃት ማለት ነው። እና ፊልማቸው ካለቀ በኋላ ደግሞ ከሌላ ዲፓርትመንት ፕራውድ ጓደኞቻቸውን ኢንቫይት አድርገው ምናምን እና በጣም ነበር እንጆ እያደረጉት። በጣም በሞራል ነበር ሲሰሩ የነበረው ማለት ያለምንም መስነፍ እና ካለቀም በኋላ በቃ የሶፍትዌሩን ማጣት የካሜራውን ማጣት ነው እንጂ ምን ያህል ሚስ እንዳደረጉ አንሽን ምናምን እና በጣም ደስ ይል ነበር።
ረዲት አባይነህ ይህ ወጣቶችን የማብቃትና የመደገፍ ፊልሟን እንደምትገፋበት በፊልሙም ሆነ በግራፊክሱ እንደምትቀጥል ገልጻለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ከፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማስተናገድ አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሻችሁ ስመኝሽ ቆየነኝ። አብራችሁን ለነበራችሁ ቆይታ እያመሰገንን በጀመርነው ሙዚቃ እንሰናበታለን። ሰላም ደናደሩ።